The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት አሁን ጀመረ። ሰላም ጤና ይስጥልን እንደምናምሽታችኋል አድማጮች የለተቀዳሜ ሐምሌ 8 2009 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል የማስተናግዳችሁ ቆንጂት ታዬ ነኝ ፕሮግራማችን እንደወትሮ ባለም ዜና ይጀምራል ከዚያ በማስከተል
የኦሮሚያ ውስጥ ያሉት ከተሞችን አስተዳደራዊ ተጠሪነታቸው ለኦሮሚያ መሆን አለበት ነው የኦሮሞ ህዝብ ጥያቄ አዲስ አበባ በኦሮሚያ አስተዳደር ስር በመሆኗ የኦሮሞ ህዝብ ልዩ ባለመሆኗ የኦሮሞ ህዝብ ልዩ ጉዳት ነው እየደረሰበት ያለው ጥቅም አይደለም
ለኦሮሚያ ህዝብ ጥያቄ ማለት የኦሮሚያ ህዝብ ይህን ያህል ተጎድቷል የገነባው ነገር አገሩን እያሳጣነው እኮ ነው ዶክተር ብርሃነ የኦሮሞ ህዝብ ኢትዮጵያዊነትን ልንክደው በፖለቲካ ኢንተረስት ያላቸው ሰዎች ደግሞ ኢትዮጵያን ሊበትን የሚችል አይነት ስሜት የሚያመጣ ነው እና በጥንቃቄ ብናየው ነው የሚሻለው
ከዜና በኋላ በሚቀርበው ለጥያቄው መልስ ዝግጅት የሚደመጡትን እንግዶች ድምጽ ነው የሰማነው የመጀመሪያው ዶክተር ብርሃነ መስቀል አበበ ሰኚ ሁለተኛው ደግሞ ዶክተር ዮሐንስ ዘለቀ ናቸው ከትናንት አርብ የቀጠለው ውይይታቸው ዛሬ ይደመጣል ከሁለተኛው አጋማሽ ጀምሮ ደግሞ የሙዚቃ ቃና ምርጥ እንግሊዝኛ ዜማዎችን እየጋበዘ እያዝናናችሁ ያመሻል ፕሮግራማችንን ንጉሱ ታምሬ ነው የሚመራው አሁን ያለም ዜና
ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ ከርቲስ ባይንም የቴክኒክ መሐንዲሱ ነው በስቱዲዮ መሳሪያዎች ላይ ይገኛል ዩናይትድ ስቴትስ ውስጥ የሚኖሩ ሰዎች አያቶች ከፕሬዚደንት ዶናልድ ትራምፕ የጉዞ እገዳ ውጪ እንዲሆኑ ሃዋይ የሚገኙ አንድ ፌዴራል ዳኛ ያሳለፉትን ውሳኔ እንዲያግድለት የፍትህ ሚኒስቴሩ ለጠቅላይ ፍርድ ቤት አቤቱታ አስገባ ከኢራን ከሊቢያ ከሶማሊያ ከሱዳን ከሶሪያና ከየመን ወደ ዩናይትድ ስቴትስ የሚገቡ ሰዎችን ለተወሰኑ ቀናት ያገደው የሚስተር ትራምፕ ትዕዛዝ ከቤተሰቦቻቸው ጋር እንዳይገናኙ የሚያደርግ ያለ አግባብ የተስፋፋ የቤተሰብ ግንኙነት ገደብ ጥሏል ያሉት ሆኖሉሉ የሚገኘው ፌዴራል የወረዳ ችሎት ዳኛ ዴሪክ ዋትሰን ለውሳኔ መሰረታዊ ማስተዋልን መከተል እንደሚገባ ተናግረዋል። በመሆኑም ገደቡ አያቶችን የልጅ ልጆችን በአማችነት በአማትነት በምራትነት በአይትነት የተያያዙ ቤተሰቦችን አክስቶችን አጎቶችን የአክስትና የአጎት ልጆችን እንዳይመለከት ዳኛ ወስነዋል። የዩናይትድ ስቴትስ የፍትህ ሚኒስቴር የዳኛው ትዕዛዝ እንዲታገድለት ለጠቅላይ ፍርድ ቤቱ አቤቱታ ያስገባው ትናንት ምሽት ላይ ነው። በካታርና በአረብ አጎራባቾቿ መካከል የተፈጠረው ችግር እየተባባሰ የመሄዱ ነገር እያሳሰባቸው መሆኑን የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኢብስ ሎድራያን ገለጹ። የተፈጠረውን የዲፕሎማሲ ቀውስ ለመፍታት ሁሉም ወገኖች መንገድ እንዲፈልጉም ሚኒስትሩ ጠይቀዋል። የውጭ ጉዳይ ሚኒስትር ሎድራያን መግለጫውን የሰጡት ዛሬ ዋና ከተማይቱ ዶሃ ላይ ከካታራቻቸው ሼክ መሐመድ ቢን አብዱራህማን አልታኒ ጋር ተገናኝተው ከተወያዩ በኋላ ነው። ካታር ከሀገሮቹ ጋር ለመደራደር ዝግጁ መሆኗን ብትገልጽም በሉዓላዊነቷ ላይ ግን እንደማትነጋገር አሳውቃለች። በሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ባህሬንና ግብጽ የሚመሩ የአረብ ሀገሮች ካታር ሽብር ፈጠራን ትደግፋለች ሲሉ ከሰው ባለፈው ወር ዲፕሎማሲያዊ ግንኙነቶቻቸውን ከዶሃ ጋር ካቋረጡ በኋላ መደራደሪያ ያሏቸውን 13 ነጥቦች አውጥተዋል። ባለፈው ሳምንት ወደ ካታር ተጉዘው የነበሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ብዙም የሚያበረታታ ውጤት ሳይጨብጡ ተመልሰዋል። ጀርመን ሁለት ዜጎቿ ግብጽ ውስጥ እንደተገደሉባት አስታወቀች። የጀርመን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ሁለቱ ዜጎቹ የሆኑ ሀገር ጎብኚዎች በስለት የተገደሉት ሁርጋዳ መዝናኛ ስፍራ ላይ መሆኑን አስታውቋል። ሁለቱ ሴት ጎብኚዎች ላይ ጥቃቱን ያደረሰው ግለሰብ ሁርጋዳ የገባው ከሌላ የቀይ ባህር ዳርቻ መዝናኛ ስፍራ ተነስቶ እንደነበረም ተገልጿል። የጀርመን የውጭ ጉዳይ ሚኒስቴር መግለጫ አክሎ ጥቃቱ ሆን ተብሎ በውጭ ሀገር ጎብኚዎች ላይ የተነጣጠረ እንደነበር አመልክቷል። በጥቃቱ ሌሎች አራት ሰዎች የቆሰሉ ሲሆን ተጠርጣሪው ግለሰብ በቁጥጥር ስር መዋሉ ተገልጿል። እስር ላይ ሳሉ በቅርቡ ያረፉት ቻይናዊው የመብቶች ተሟጋች ሉሲያ ባኦ አስከሬን ተቃጥሎ ቅሪቱ ዛሬ ባህር ላይ ተበትኗል። ስነ ስርዓቱ ሸንያን ከተማ ላይ የተካሄደው ብዙም ባልተወራበት ሁኔታ ሲሆን የቻይና መንግስት በቅርብ ይከታተለው እንደነበረም ታውቋል። ሊዩ ሲያባኦ ከትናንት በስቲያ ሐሙስ በ61 ዓመት ዕድሜያቸው ያረፉት በብርቱ የጉበት ካንሰር ህመም ላይ ከቆዩ በኋላ ሲሆን የህልፈታቸው ሁኔታ ብዙ ውዝግብ አስነስቶ ቆይቷል። ሲያባኦ ያለፉትን 8 ዓመታት ቻይና እስር ቤት ውስጥ ያሳለፉት የህሊና እስረኛ ሆነው እንደነበር እየተነገረ ነው። ባለፈው ዓመት የተካሄደውን የመፈንቅለ መንግሥት ሙከራ ማክሸፉን ድፍን ዓመት ዛሬ ያከበረው የቱርክ መንግሥት 7400 የመንግሥት ሠራተኞችን በተጨማሪ አባሯል። የከሸፈውን ሴራ ደግፈዋል ያሏቸውን 100,000 የመንግሥት ሠራተኞች ፕሬዚደንቱ ራሲፕ ጣይብ ኤርዶዋን ቀደም ሲል ማባረራቸውና ሌሎች 50,000 ሰዎችን ማሰራቸው ይታወሳል። የሴራውን ተቃዋሚዎች ለመዘከር ፕሬዚደንት ኤርዶዋን ታዋቂ በሆነው ቦስፖረስ ድልድይ ላይ የሰማዕታት ሐውልት መርቀው ከፍተዋል። በመጨረሻም ለስፖርት ቤተሰቦች፣ አሜሪካዊቱ የቴኒስ ኮከብ ቬነስ ዊሊያምስ በስፓኝ ተቀናቃኟ ጋብሪን ሙጉሩዛ ተሸነፈች። ጋብሪን ሙጉሩዛ በዚህ ድሏ የመጀመሪያዋን የዊምብልደን ዋንጫ ተቀዳጅታለች። ሙጉሩዛ ዊሊያምስን ያሸነፈቻት 7-5ና 6-0 በሆኑ ተከታታይ ነጥቦች ነው። ቬነስ ዊሊያምስ የመጀመሪያውን የዊምብልደን ዋንጫ የተቀዳጀችው ከ2000 ዓ.ም ጀምሮ 5 ዋንጫዎችን አሸንፋለች። የ37 ዓመት ዕድሜዋ ቬነስ ዊሊያምስ ዛሬ አሸንፋ ቢሆን ኖሮ በዚህ ዕድሜ ያሸነፈች የመጀመሪያዋ የዊምብልደን ተሰላፊ ትሆን ነበር። የዜናው ሰዓት አበቃ። ከዝግጅቶቻችን ጋር አብራችሁ ቆዩ።
የዓለም ዜናዎቹን አደመጥን። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። ለጥያቄዎ መልስ ለዛሬ የጥያቄው መልስ ለውይይት የተመረጠው ርዕስ በቅርቡ በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው ኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ ነው። ይህ ረቂቅ አዋጅ ከጅምሩ የተለያዩ ተቃውሞዎች ገጥመውታል፣ ተጨማሪ ጥያቄዎችንም አስነስቷል። ይህንኑ መነሻ በማድረግ የዛሬውን የጥያቄው መልስ ዝግጅት ያዘጋጀችው ጽዮን ግርማ ሁለት እንግዶችን አወያይታለች። የውይይቱ የመጀመሪያ ክፍል ትናንት አርብ ቀርቦ ነበረ። ሁለተኛውና ሙሉ ክፍል ነው ዛሬ የሚቀርበው።
የፕሮግራሙ ተወያዮች በዋሽንግተን ዲሲ በሚገኘው የአሜሪካን የተፈጥሮ ሙዚየም የጥናት ቡድን አባል የሆኑት ዶክተር ዮሐንስ ዘለቀና እንዲሁም በዋሽንግተን ዲሲ ነዋሪ የሆኑት የሕግ የፖሊሲና የቢዝነስ አማካሪው ዶክተር ብርሃነ መስቀል አበበ ሰኚ ናቸው። እንደምታስታውሱት በትላንትናው ምሽት ፕሮግራም የመጀመሪያው ክፍል የተጠናቀቀው ዶክተር ዮሐንስ ዘለቀ እየሰጡት ከነበረው ማብራሪያ ነበር። ከዛውን ቀጥላለን።
የተወሰኑ ጥያቄዎችን የሚያነሱ የኦሮሞ ተቆርቋሪዎች፣ የአማራ ተቆርቋሪዎች፣ የትግሬ ተቆርቋሪዎች እየተባሉ የሚያነሱት ጥያቄ እንጂ የኢትዮጵያውያን ሕዝብ ጥያቄ አይደለም። አሁን እየተደረገ ያለው አሁን በአዲሱ ስትራክቸር ኦሮሚያ የሚባል ክልል ተፈጥሯል። ግን ኦሮሚያ ክልል እኳ በመፈጠሩ አዲስ አበባ የኢትዮጵያ ዋና ከተማ በመሆኗ የኦሮሞ ሕዝብ የበለጠ ተጠቅሟል። ኦሮሚያ ላይ በመሆኑ የባቡር መንገዱ ተሰርቶበታል። ኦሮሚያ ላይ በመሆኑ ወደ ወለጋ፣ ወደ ጅማ መንገድ ተሰርቷል። ሁሉም ኢንቨስትመንት ከዚህ አካባቢ መጥቷል። ይህ ከተማ አክሱም ላይ ቢሆን የትግሬን ጥቅም ለማስጠበቅ የሚል ጥያቄ ይመጣ ነበር? መሆን የለበትም። በዚህ ሁኔታ አይደለም ህዝብ የሚመራውና ስትራክቸራል ገቨርንመንቶች የሚሰሩት። ማስታገሻ እንጂ መድኃኒት አይደለም። የፖለቲካ ትኩሳቶችን ለመቀነስ እንደዚህ አይነት ውስን የሆኑ ውሳኔዎች መስጠቱ ለሀገርም ለመንግስትም የሚጠቅም አይደለም እና ትክክለኛ አይነት ውሳኔ አይደለም። የኦሮሞ ህዝብ የሚጠቀመው በኢትዮጵያዊነቱ ነው። የኦሮሞ ህዝብ ትግራይ ውስጥ አለ፣ የኦሮሞ ህዝብ ጎንደር ውስጥ አለ፣ የኦሮሞ ህዝብ ወሎ ውስጥ አለ። በኢትዮጵያዊነቱ እንጂ በልዩ ጥቅም በሚል የተወሰኑ ኢሊቶች የሚመሩት ክልልን ጥቅም ለማስጠበቅ ሲባል የሚፈጠር መሆን የለበትም። ይህማ ለንደን የሚኖረው ህዝብ አይ የአንግሎ ሳክሶን ከተማ በመሆኑ አንግሎ ሳክሶኑ ልዩ ጥቅም አለበት የሚል ጥያቄ ሊመጣ ነው። ወይም ዋሽንግተን ዲሲ እንደዚህ አይነት ነገር የለም። እና ይሄ መንግስትም ቢሆን ሊያጤነው ይገባል። ተቃዋሚ ነኝ የሚሉትም ሰዎች ሊያጤኑት ይገባል። እንደዚህ አይነት የተዋላገደ ነገሮችን መስራት ለመንግስትም ለሀገርም አይጠቅምም።
እንዲህ ዶክተር ብርሃነ መስቀል እንዳነሱት ይሄ አስተዳደር በፊት መጀመሪያ አዲስ አበባ በኦሮሚያ ስር የነበረ ነው። ከኦሮሚያ ተወስዶ ነው አዲስ አበባ ሚል የተመሰረተው ነው። እርሶ ደግሞ እንደሱ የሚባል አስተዳደር የለም የሚል ሐሳብ ያዛችሁ መሰለኝ። ልክ ነኝ እንደው ካገኘሁት ሐሳባችሁ?
አዎ፣ የኦሮሚያ ከሚል ላይ ተወስዶ የተመሰረተ ከተማ የለም። ከተማው ለጦር ስትራቴጂ የተመሰረተ ተራራ ላይ ነው። አዲስ አበባ ተራራማ ነው። የፈለጉት የነበር እንዲያውም አዲስ ዓለም ላይ እንዲሆን ነበር። እና የኦሮሞ ህዝብ ከዚያ ተነስቶ ኢትዮጵያን አንድነትን የገነባው የኦሮሞ ህዝብ፣ አድዋ የተዋጋው የኦሮሞ ህዝብ የኢትዮጵያዊነትን መብቱን የሚያሳጣ ውሳኔ ነው የተወሰነው። ስለዚህ የኢትዮጵያ ጥቅም ነው የሚጠበቀው። ከተሞች በተመሰረቱበት አካባቢ ያሉ ገበሬዎች ጥቅማቸው ተነክተዋል፣ ችግር አለባቸው። እነዚህ ነገሮች አድሬስ መደረግ አለባቸው። ምክንያቱም በኦሮሚያ ክልል አሁን በምንለው ከአዳማ ጀምሮ ከቢሸፍቱ ጀምሮ እስከዚያ ባለው ውስጥ በርካታ ሌሎችም ኢትዮጵያውያኖች ይኖሩበታል። አዲስ አገር አይደለም፣ ነባሮች ሰዎች የሚኖሩበት ነው። እነዚያ ሁሉ ኢትዮጵያውያኖች ጥቅማቸውን የሚጠይቁበት ነው እንጂ ተለይቶ ልዩ ጥቅም ለኦሮሞ የሚል ከመጣ አሁን ሐዋሳ ከተማ አለ። ሐዋሳ ከተማ የደቡብ ክልል ከተማ ነው በአሁኑ አዲሱ ስትራክቸር። የሲዳማ ህዝብ ልዩ ጥቅም የሚል ሊመጣ ነው ነገ ጠዋት። ይሄ ትክክለኛ የሆነ አካሄድ አይደለም።
እሺ፣ ዶክተር ዮሐንስ አመሰግናለሁ። ዶክተር ብርሃነ መስቀል በዚህ ላይ አስተያየት ስጡበትና ወደ ሁለተኛው ደግሞ ጥያቄያችን እናልፋለን።
ዶክተር ዮሐንስ ያነሷቸው ጥያቄዎች ላይ የተወሰኑ ግንዛቤ ማስጨበጥ እፈልጋለሁ። አንደኛ ከእሳቸው ጋር የምስማማው ነባር ህዝብ ነው። በዚህ አካባቢ አንድ ሰው ወይ መቀሌ ወይ አንድ ቀበሌ ውስጥ ቁጭ ብሎ የከሌ ድንበር ይሄ ነው የከሌ ድንበር ይሄ አይደለም ብሎ የሚወስንበት ሀገር አይደለም። ነባር ህዝብ ነው። በዚህ አካባቢ ነዋሪ የነበረ ህዝብ ነው ያለው። በዚህ አካባቢ ነዋሪ ህዝብ ደግሞ ቋሚ ነዋሪው የኦሮሞ ህዝብ ነው። ያንን የሚክድ የለም። በተመሳሳይ መልኩ ደግሞ ከሌሎች አካባቢው ከአማራ፣ ከትግራይ፣ ከጉራጌ፣ ከሌሎች ብሔር ብሔረሰቦች፣ ከመላ ኢትዮጵያ ሌሎች ሰዎች አዲስ አበባ መጥተው ወይም ደግሞ መላ ኦሮሚያ ውስጥ መጥተው ሰፍረዋል። የኦሮሞ ህዝብ እነኚህን ተቀብሎ እንደ ኢትዮጵያውያን ወንድሞቹ ተቀብሎ ያስተናግዳል፣ እያኖራቸውም ነው። አሁን ግን እየተባለ ያለው የኦሮሞ ህዝብ ሌሎች ኢትዮጵያውያን በርከት ብለው የሰፈሩባቸው ቦታዎች ላይ ኦሮሚያ ውስጥ የኦሮሞ ህዝብ መሀል ሌሎች ኢትዮጵያውያን መጥተው በርከት ብለው በቁጥር ከሰፈሩና የህዝብ ብዛቱ ሚዛኑ ከኦሮሞ ወደ ሌላው ካደላ አስተዳደሩን ከኦሮሚያ እጅ እናወጣለን። ኦሮሞ ከዚያም በኋላ መሀሉ ሲያሰፍር ችግር የለውም። ካሰፈረና ቁጥሩ ከተለወጠ በኋላ ግን እንደ አዲስ አበባ፣ እንደ ድሬዳዋ፣ እንደ ሀረር እነኚህ የኦሮሞ ከተሞች አይደሉም። አሁን ማጆሪቲው ሌላ ሆኗል። መሬቱ የኦሮሞም የነበረ ቢሆን በፊት አገሩ የኦሮሞም የነበረ ቢሆን እኛ ሰፍረንበት መሬቱን እየወሰድን ነው የሚል መልእክት ለህዝባችን እየተላለፈ ነው። የኦሮሞ ህዝብ የትኛውም ኢትዮጵያዊ መጥቶ ኦሮሚያ መኖር ይችላል። ኦሮሞም የትም ሄዶ ትግራይም አማራም የትም መኖር ይችላል። ኢትዮጵያ አገሩ ነው። በአጥንቶቹ ያጠረው አገር ነው። በደሙ የጠበቀው አገር ነው። የመሰረተው አገር ነው። ነገር ግን እየተደረግን ያለ ነው የአስተዳደር ባለቤትነት አገሩን የማስተዳደር ባለው መዋቅር ባለው ፌዴራል ስትራክቸር የራሱን ከተሞች የማስተዳደር ስልጣን በአዲስ አበባ ላይ ተወስዶበታል፣ በሞያሌ ላይ ተወስዶበታል፣ በድሬዳዋ ላይ ተወስዶበታል፣ በሐረር ላይ ተወስዶበታል። የኦሮሞ ህዝብ እየጠየቀ ያለው ልዩ ጥቅም ስጡኝ ሳይሆን አስተዳደሩ የነኚህ ከተሞች አስተዳደር ከተሞቹ ባሉበት ሆነው አካውንታብሊቲያቸው በመዋቅር ደረጃ አካውንታብሊቲያቸው ለኦሮሚያ ይሁን ነው።
ዶክተር ብርሃነ መስቀል ይህንን ቅድምም አንስተውታል። ይህንን ሀሳብ ያው ከሰዓትም ጥበት አንጻር ቅድም የተነሳውን ሀሳብ አሁን አንደግመውም እና ለሌላ አድማጭ ጥያቄ ከመሰንዘሬ በፊት እስቲ ዶክተር ዮሐንስ እዚህ ላይ አሁን ዶክተር ብርሃነ መስቀል ያነሱትን ጠቅላላ አድርገን ስናየው እየተባለ ያለው ለኦሮሚያ ልዩ ጥቅም ይሰጣል የሚል ነው። ነገር ግን ተጎጂ ነው፣ የተጠቀመው ነገር የለም። ለምሳሌ አዲስ አበባን ያነሳ ነው የአዲስ አበባን ጉዳይ ስለሆነ አዲስ አበባ በኦሮሚያ ክልል ስር ነው መተዳደር ያለበት የሚል ጥያቄ ነው ያነሱት እና እዚህ ላይ የሚሰጡት አስተያየት አለ ወይ?
ጥያቄው በሱ መልኩ ከሄደ ሌላ መልስ ነው የሚመጣው። ጥያቄው አሁን በአዋጁ ላይ ነው።
አዎ፣ ጥያቄው እንግዲህ ዶክተር ዮሐንስ
አቤት
ዶክተር ዮሐንስ አሁን እንግዲህ ውይይታችንን መስመር አስይዘን ለመሄድ እሳቸው ይህን ጥያቄ አንስተዋል። አሁን ይሄ ነው። ስለዚህ እዚህ ላይ መልስ ይስጡበት።
ጥያቄው ቻርተር ሲቲ አዲስ አበባ ስትቋቋም በየጊዜው ሪቫይዝ ተደርጓል። አዲስ አበባን ቻርተር ሲቲ ለማድረግ በቀዳማዊ ኃይለ ሥላሴ ጊዜ ብዙ ጊዜ የተጠና ነበር፣ በደርግ ጊዜ ነበር። እነዚህ መንግስታቶች የኢትዮጵያን ሕዝብ ጥያቄ ማዕከላዊ ከተማ የሚሰራውን ስራ ነው አድሬስ ያደረጉት። አሁን አዲስ የተፈጠረው ኢንቲቲ የኦሮሚያ ኢንቲቲ የለም፣ ባለቤትነቱም የኔ ነው እና ባለቤትነቱ የኔ በመሆኑ የአዲስ አበባን አስተዳደር ልክ በፊት እንደነበረው በመናገሻ እንደነበረው በምን እንደነበረው እንዳሉት ዶክተር ብርሃነ መስቀል ይህ ቢሆን ይሻላል። ይህ የውይይት ጥያቄ ነው፣ የአዋጅ ጥያቄ መሆን አይችልም። የውይይት ጥያቄዎች አዲስ አበባ ለኢትዮጵያ ሕዝብ እና ለጠቅላላ ኢትዮጵያውያን ባሉት ኢንቨስትመንቶች የምትሰጠው ጥቅም ምንድን ነው? ላለፈው 125 ዓመት ከጠቅላላ ኢትዮጵያ የመጣው ኢንቨስትመንት በሙሉ አዲስ አበባ ላይ ያረፈው በአካባቢ ያሉትን ህብረተሰቦች በትምህርት ቤት፣ በልማት፣ በሌሎች ጥቅም ሰጥቷል። አልሰጠም ማለት አንችልም፣ ግን ያ ጥቅም የተሻለ መሆን የሚችልበት መንገድ አለ ወይ ካል በዚህ መወያየት ይቻላል። ካለዚያ ግን ወደ 2 ሚሊዮን የሚሆነው የኢትዮጵያ ህዝብ ኢንቨስት ያደረገበትን ከተማ አመራሩን ኦሮሚያ አስተዳደር የያዘው ማዕከላዊ መንግስት የያዘው ወይም የራሱን ያህል ቻርተር ከተማ ሆነ የሚለው ይሄ በውይይት ለኢትዮጵያ ህዝብ፣ ለነዋሪው፣ ለአካባቢው የኦሮሚያ ክልል፣ ለሌሎችም እንዴት ይጠቅማል በሚል አድሬስ መደረግ አለበት እንጂ ልዩ ጥቅማ ጥቅም በሚል መሆን የለበትም። ማንኛውም ኢትዮጵያዊ አብዛኛው 3/4 የኦሮሞ ተወላጅ አዲስ አበባ ውስጥ አለ። ይህን ያህል በርካታ የሆነ ኢንቨስትመንት አለው፣ ግን ያ ከኢትዮጵያ አንጻር የሚታይ እንጂ ፓርቲኩለርሊ ለኦሮሞያን ወይም ለኦሮሞ ጥቅም መባል የለበት። ይሄ ወደፊት የበለጠ ይከፋፍላል እንጂ ሀገሪቱን የሚጠቅመው ነገር የለም። ምንም የሚያመጣው ጥሩ መንገድ የለም። ለመንግስትም፣ የኦሮሚያን ክልል ለሚመሩትም፣ ፓርላማ ውስጥ ያሉት ሰዎች ሊረዱት የሚገባው ምንድን ነው? ይህን ጥያቄ እንደገና መልሰው ውይይት ማድረግ አለባቸው። ወደ ህግነት ከመውጣቱ በፊት ለሀገሪቱም አይጠቅምም፣ ለመንግስትም አይጠቅምም። ለኦሮሚያ ህዝብ ጥያቄ ማለት የኦሮሚያ ህዝብ ይህን ያህል ተጎድቷል። የገነባውን አገሩን እያሳጣነው እኮ ነው። ዶክተር ብርሃነ አገሩን እያሳጣነው ነው። ጠቅላላ ኢትዮጵያ ውስጥ ኦን የሚያደርገውን አገሩን እያሳጣ ነው ነው። የኦሮሞ ህዝብ ኢትዮጵያዊነትን ልንክደው በፖለቲካ ኢንተረስት ያላቸው ሰዎች ደግሞ ኢትዮጵያን ሊበትን የሚችል አይነት ስሜት የሚያመጣ ነው እና በጥንቃቄ ብናየው ነው የሚሻለው።
ዶክተር ብርሃነ መስቀል አንድ ጊዜ ዶክተር ዮሐንስ አመሰግናለሁ። ዶክተር ብርሃነ መስቀል እዚህ ላይ አስተያየት ከመስጠቱት በፊት አንድ ጥያቄ አለ፣ ከዚህ ጋር ተያያዥ ስለሆነ አሁን ላንሳው እና አንድ ላይ ጠቅላላ አድርገው ይመልሳሉ። ጥያቄው ምንድን ነው የሚለው የኦሮሞ ህዝብ የመብት ተሟጋቾች ስለ አዲስ አበባ ጥቅም ስትነጋገሩ ኢትዮጵያዊነታችሁን ተቀብላችሁ ነው ወይ? ኢትዮጵያዊነታቸውን ተቀብለው ነው ወይ? ኢትዮጵያዊነታቸውን የማይጠራጠሩ ከሆነና ስለ ኢትዮጵያ አንድነት ላይ ችግር ከሌለ በአጠቃላይ ኢትዮጵያ የኔ ነው ብሎ ለሚያስብ ሰው ለምንድን ነው የአዲስ አበባ ሁኔታ አስቸጋሪ የሆነው የሚል ጥያቄ አለ። እስቲ እዚህ ላይ አንድ ላይ መልሱልን።
አመሰግናለሁ። ጥሩ ጥያቄ ነው። ይሄንን ጥያቄ በግልጽ አድርገን መመለስ ያለብን ጥያቄ ነው። በደንብ ተብላልቶ እኛም ደግሞ በግልጽ መመለስ ያለበትና ለመላው የኢትዮጵያ ሕዝብ ግልጽ መሆን ያለበት ነው። ይሄ አይነት ጥያቄ መነሳቱ ራሱ አሳፋሪ ነው። የኦሮሞ ምሁራን፣ የኦሮሞ ወጣቶች፣ የኦሮሞ ሕዝብ ኢትዮጵያዊ ነው ወይስ አይደለም ብሎ መጠየቅ ባለቤቱን አንተ አባወራህ ነህ ብሎ እንደማላገጥ ነው። የዚህ አገር አጥርና ማገር ሆኖ ይሄንን አገር የገነባው የሰራው የኦሮሞ ልጆች ደም፣ የኦሮሞ ልጆች እውቀት፣ የኦሮሞ ልጆች ሀብት ነው፣ የኦሮሞ ሕዝብ ነው። የአድዋ ድል የኦሮሞ ሕዝብ ድል ነው። እዛ ላይ እኮ 90% የሚያክለው የተዋጋው እኮ የኦሮሞ ህዝብ ነው። አድዋ ዶክመንቶችን ብናይ ማጮው ላይ እኮ ያለቀው የኦሮሞ ህዝብ ነው። ጣሊያንን ከኢትዮጵያ ያባረሩት ጀግኖች እኮ እንደ አበበ አረጋይ አይነቶቹ የኦሮሞ እነ ገረሱ ዱኪ የኦሮሞ ልጆች እኮ ቆራጭ እነ ጃገማ ኬሎ የጀግና የኦሮሞ ልጆች እኮ ናቸው። በኤርትራና በኦጋዴን ያለቀው ሌላውን ብሔር ብሔረሰብ ቢኖርበትም በዋነኛነት ትልቁን ድርሻ የወሰደው የኦሮሞ ህዝብ ነው። እየተጠየቀ ያለው ይህ አሳፋሪ አይነት ጥያቄ ኦሮሞ አገር አፍራሽ ማን የሰራውን ነው ማን የሚያፈርሰው? አገር ጠባቂ የነበረውን አገር አፍራሽ አድርጎ ሌሎችን ህዝቦች መሀሉ አቅፎ ለኢትዮጵያ ህዝቦች አንድ ላይ መኖር ለአንድነት ዋልታና ምሰሶ ሆኖ የቆመውን የኢትዮጵያ በኩር ህዝብ አሳንሶት በሌሎች አውሬ ተደርጎ እንዲታይ የተደረገው ባለፈው 25 ዓመት ነው። ከፍተኛ ደባ በኢትዮጵያ በኦሮሞ ህዝብ ላይ ተሰርቷል። አሁን የምንነጋገረው የኦሮሞ ህዝብ በራሱ በአገሩ በኦሮሚያ የቀየው ባለቤት የአባ የቤቱ ባለቤት የሚሆንበት የመሬቱ የቋንቋው የሀብቱ ባለቤት ሆኖ በገነባው በአገሩ በኢትዮጵያ ላይ ደግሞ ባለቤት እንዲሆን ነው። በዚህ መሀል አሁን እንድንነጋገር እየተደረግን ያለ ነው። እኛን ኢትዮጵያን ማሳጣት ብቻ ሳይሆን ይሄንን ደባ የሰሩብን ሰዎች ኢትዮጵያዊ አይደለም ኢትዮጵያን ያፈርሳል ኦሮሞን ስዳት አድርጎ ለሌላው ከመግለጽ አልፈው ኦሮሚያ ውስጥ ያሉትን የኦሮሞ ህዝብ አሜን ብሎ ተቀብሏቸው ውስጡ የሚኖሩት ህዝቦች ጋር የኦሮሞ ህዝብ ለማጣላት ኦሮሞ ሌሎች ኢትዮጵያውያንን ከዚህ በኋላ መሃሉ እንዳያኖር ለማድረግ በማሰብ ከ1991 ወዲህ የተሸረበው ትልቁ ሴራ የኦሮሚያን ከተሞች ከኦሮሚያ መለየት።
ምናልባት ዶክተር ዮሐንስ እዚህ ላይ የሚጨምሩት ነገር ካለ የአድማጭን ጥያቄ እንስማና ከዛ በኋላ አያይዘው ይቀጥላሉ።
እሺ፣
ጥያቄ ነው ያለኝ ለእንግዶቻችሁ። በተለይ ስለ አዲስ አበባ ወይም ፍንፍኔ ለኦሮሚያ ልዩ ጠቀሜታ የሚለው ነገር ላይ አስተያየት ለመስጠት ፈልጌ ነው። አንደኛ አስተያየቱን ጥያቄ ማለኝ በነገራችን ላይ ኦሮሞዎች በኦሮሞነታቸው ወይ አማሮች በአማርነታቸው ወይ ትግሬዎች በትግሬነታቸው እንደሚጠቀሙ ከሆነ ምንድን ነው ዲሞክራሲ? አንድ ሰው ተርቦ ሌላው ከተጠቀመ፣ አንድ ሰው ቤት ሰርቶ ሌላው ካልቻለ ይሄ እንደውም አፓርታይድ ነው። እኔ አይመስለኝም፣ ለኦሮሞም ጥቅም አይሆንም። ለምን ቢባል እንደሚመስለኝ አዲስ አበባ ብና ዙሪያ ያለውን መሬቱን ለመውሰድ ነው። እና እኔ በተለይ ተወያዮች እንትን ማለት የምፈልገው ይሄንን እንዴት ነው እናንተ የምታዩት? ለምሳሌ ህወሓት የተጠየቀው ከዚህ የበለጠ ነበር። ለምሳሌ አሁን በአዲስ አበባ ዙሪያ ብቻ አለም፣ በአጠቃላይ በኦሮሚያ ውስጥ ብዙ ችግር አለ። የኢኮኖሚ ስርጭቱ በጣም የተጎዳ ነው። ልክ እንደ አማራው እንደ ጉራጌው በጣም የተጎዱ ይመስለኛል በአሁኑ ሰዓት። ያው ደግሞ ለምሳሌ ይሄ የህወሓት ውሳኔ መሆኑ የሚያሳየው ስለ ወልቃይት እስካሁን ደም እየፈሰሰ ነው፣ እየተጋደሉ ነው፣ እዛ አካባቢ ሰዎች እየገደሉ እየሞቱ ነው። እሱን ዝም ብሎ አሁን እንዴት ነው እንዲሆነው?
እንግዲህ እኛ አድማጭ ለመረዳት እንደሞከር ነው ጥያቄያቸው ግራ የመጋባት ነገር፣ እንዴት ይሆናል፣ እንዴት ዲሞክራሲያዊ ስርዓትን ማምጣት ይቻላል የሚል ይዘት ያለው ጥያቄ ነው። የእሳቸውን አስተያየትና ጥያቄ ደግሞ ተሞርክዤ ይሄ ረቂቅ አዋጁ መውጣት ከጀመረ በኋላ የሚሰጡት አስተያየቶች አብዛኛውን፣ አሁንም ደግሞ እናንተ ሁለታችሁም መሀል ላይ ጣል ጣል ያደረጋችሁት ህዝብ የሚያጋጭ ነው፣ የኦሮሞን ህዝብ ከሌላው ጋር የሚያጋጭ ነው የሚል ነገር ታነሳላችሁና እንዴት ነው ህዝቡ የሚጋጨው? ለምንድን ነውስ ይሄ ስጋት የሚፈጠረው? ዶክተር ዮሐንስ እስቲ እዚህ ላይ ሀሳብ ይስጡበት።
መልካም። አሁን ዶክተር ብርሃነ መስቀል ያላቸው ጥያቄዎች አሉ። የኦሮሞ ህዝብ የሀገሪቱ ማገር፣ የሀገሪቱ ግንብ፣ የሀገሪቱ ምሰሶ ሆኖ የኖረ ነው። ይህንን ብዙ ጊዜ በታሪክ ያስረዳ ነው፣ ማንኛውም ኢትዮጵያዊ ሊክደው የማይችል እውነተኛ ታሪክ ነው። ግን አሁን የተፈጠረው የአስተዳደራዊ ክልሎች አመሰራረት እነ ቀዳማዊ ኃይለ ሥላሴ የኢትዮጵያን ጠቅላይ ግዛት ሲመሰርቱ ከነበረው ጠቅላይ ግዛት ከሚለው ትንሽ ለውጥ ነው እንጂ ያለው ተመሳሳይ ነው። እነዚህ ክልሎች ጋር ተጨምረው ግን ምን አዲስ ነገር መጣ? የፖለቲካ ምሁራኖቹ የለም እኛ ካልን ኢትዮጵያ ትኖራለች፣ እኛ ካላልን ኢትዮጵያ ትኖርም የሚል ድርድር ያለው አይነት አቅጣጫ ነው የያዘው። አሁን የኦሮሚያ ህዝብ ካኮረፈ አዲስ አበባ ከተማንም አያስፈልገንም፣ የከተማችን ነው፣ ዋና ከተማው ሌላ ቦታ ሊሄድ ይችላል፣ ምክንያቱም እኛ ፌዴራል ስታተስ ነን የሚል ነገር እያመጣ ነው። ክልሎቹ በራሳቸው የሚያስተዳድሩ በፈቃደኝነት አብረው የሚኖሩ ፈቃደኝነት ከጎደላቸው የሚለያዩ፣ በሌላ በኩል አንቀጽ 39ን የተመረኮዘ አይነት ክልል ነው የተፈጠረው። እነዚህ ክልሎች ምን አመጡ? እኔ አሁን ዶክተር ብርሃነ መስቀል ደጋግሞ እንዳለው እኛ ተጎጂዎች ነን፣ እኛ የተጎዳን ስለሆን ከተሞቹን ማስተዳደር ያለብን እኛ ነን፣ ንብረቱን ማስተዳደር ያለብን እኛ ነን፣ የክልሉ ተጠቃሚነት ነው መሆን ያለበት የሚል ነው። ትክክል። የኢትዮጵያ ሕዝብ በሙሉ በእኔ እድሜ ያለ፣ በዶክተር ብርሃን እድሜ ያለ፣ በሌላ ያለ በሙሉ ለብዙ ዓመታት በኦሮሞ ሕዝብ ላይ ጭቆና ነበር ብለን ተናግረናል። ኦሮሞ ሳንሆን አሁን አይደለም ችግሩ የፈጠርነው የመንግስት ቅርጽ እየቆየ መበታተን እንዳያመጣ ይህንን የሚመሩት ኃይሎች ከእጃቸው ሳያመልጥ እንደዚህ አይነት አሁን የተሳሳተ አይነት ውሳኔ እየወሰኑ ወደ ሌላ ደረጃ እንዳይደርሱ ነው የሚያሰጋው። አገሪቱን ሊበትን የሚችለው ሚያ ነው። የኦሮሞ ህዝብ ለጠቅላላ ኢትዮጵያውያን መናገሩ ትቶ ለኦሮሚያ ብቻ እንዲናገር እየተደረገ ነው ያለው። የኦሮሞ ኤሊት እያደረገው ያለው ለኦሮሞ ኤሊቶችም ሆኑ ሁላችን ለምንደግፋችሁ ሁሉ መንግስትም አካባቢ ላሉት ትምህርት መሆን ያለበት ምንድን ነው? አንድ ነገር በቀላሉ እንደዚህ ይጀምራል። ዩጎዝላቪያ ለመፍረስ 100 ዓመት ነው የጨረሰባት። የተለያዩ ጥያቄዎች እየተነሱ የክልል ጥያቄዎች፣ የጥቅም ጥያቄዎች እየተነሱ ሊቢያና ሲሪያ ለ100 ዓመት ከብሪቲሽ ማንዴት ጀምሮ ከ1917 ዓ.ም ጀምሮ አሁን የት እየደረሰች እንደሆን ታያላችሁ። የኩርድ ጥያቄ፣ የህላዊ ጥያቄ፣ ምን ጥያቄ እየተባለ በእጅ ላይ ያለን መንግስት የያዝነውን ዲሞክራቲካሊ ጥያቄዎቹን አድሬስ እየተደረጉ ለህዝቡ እንዴት ይጠቅማል? መንግስት እንዴት ይጎለብታል? አገሪቱ እንዴት ሞር ዲሞክራታይዝ ትሆናለች የሚለው መላይ ማተኮር እንጂ በእነዚህ ነገሮች ላይ መንግስትም ሆነ ሌሎቹ ያገባናል የሚሉ ሰዎች ጠባብ ጥያቄ ላይ እስከተኮሩ ድረስ የዚያ ቻንስ ዛሬ የምታዩት የሲሪያ፣ የኢራክ፣ የዩጎዝላቪያ እድል ይገጥመናል።
ዶክተር ብርሃነ መስቀል ወደ እርሶ ከመምጣቴ በፊት የአድማጭ ጥያቄ እንስማ እና ከዛ በኋላ እንግዲህ ሁለታችሁ
በዚህኛው ጉዳይ ላይ ትንሽ ኮሜንት ማድረግ ፈልጋለሁ። ምክንያቱም ይሄ በዚህኛው አድማጭ የተነሳውም ጥያቄ እና አንቺ ማክሽ ያነሳሽው ጥያቄዎች መሰረታዊ ናቸው።
ልክ ነው ዶክተር ብርሃነ መስቀል፣ ልክ ነው፣ ይመልሳሉ፣ መሰረታዊ ናቸው። የኛም የውይይት አላማ እነዚህ መሰረታዊ ጥያቄዎች እንዲመለሱ ነው። ግን ውይይታችንን እንደው መስመር ለማስያዝ ተመሳሳይነት ያለው ጥያቄ ይመስለኛል የሶስተኛው ሰው ጥያቄ፣ እሱን አንስተን በኋላ ላይ ሁለታችሁም ስታነሱት ያየሁት ጉዳይ ስላለ ያስተዳደር ነው የሚልና እያጠቃለል ነው ስለምንሄድ አንዴ እንስማና ያዙት ሀሳቡን ተመልሰን እንመጣለን።
የአድማጮች ጥያቄ ለተዘጋጀው ዝግጅት በኦሮሚያ ልዩ ጥቅም ሁኔታ ላይ ያሉኝ ሶስት ጥያቄዎች ናቸው፣ እንደሚከተለው አቀርባለሁ። አንደኛ፣ የአንድ ሀገር ዜጎች ያላቸው መብት ግዴታ እኩል መሆኑ ይታወቃል። ለአንድ ዜጋ በዘሩ፣ በቋንቋው ወይንም በደሙ የተለየ መብት መስጠት ወይንም ልዩ ጥቅም ማድረግ በአንድ ሀገር ሁለት አይነት ዜጎች ወይንም አፓርታይድ አይፈጥርም ወይ? ሁለተኛ፣ የዓለም ሕዝብ በጦርነት፣ በረሃብ፣ በተፈጥሮ አደጋ ከአንድ ቦታ ወደ አንድ ቦታ ሲንቀሳቀስ መቆየቱ የሚታወቅ ነው። የአንድ ቦታ ባለቤትነት የሚረጋገጠው ከመቼ ጀምሮ በዚያ ቦታ ላይ የሰፈረ ሲሆን ነው። ሶስተኛ፣ ቋንቋ በመማር በማወቅ ባህልም በመልመድ የአንድ ብሔረሰብ አባል መሆን ይቻላል ወይስ አይቻልም? ኦሮሞኛ ቋንቋ ባህሉን የሚያውቅ ቋንቋውን የሚናገር ኦሮሞ ነው ወይ? አመሰግናለሁ። ከአትላንታ አለሙ ነኝ።
አድማጫችንን እናመሰግናለን። እንግዲህ ዶክተር ብርሃነ መስቀል አቋርጬታለሁ ጥያቄውን ለመስማት እና ዶክተር ዮሐንስ ያነሱትን እኔም ያነሳሁት ጥያቄ ለምሳሌ ግጭት ይፈጠራል የሚለው ለምንድን ነው? ምን አይነት ግጭት ነው ይፈጠራል የሚባለው የሚለውን ጥያቄ የአድማጩን አስተያየት መልሰው ጠቃላይ ጠቅለል አድርገው አስተያየት ስጡልን።
አንደኛው ይሄ የአፓርታይድ አይደለም ወይ የሚለው ጥያቄ አለ። ትግሬን ለብቻ ተጠቃሚ፣ አማራን ለብቻ ተጠቃሚ፣ ኦሮሞን ለብቻ ተጠቃሚ የሚያደርግ አሰራር መፈጠሩ ራሱ ኮንሰፕቱ ራሱ የአፓርታይድ ስርዓት አይደለም ወይ የሚል ነው። እዚህ ጋር ግልጽ መሆን ያለበት በኢትዮጵያ ያለውን የብሔር ብሔረሰቦች ራስን በራስ የማስተዳደርና ቋንቋቸውና ባህላቸውን የማሳደጉን መሰረታዊ ጥያቄ ለመመለስ ታስቦ ብሔር ብሔረሰብን ወይም ቋንቋን መሰረት ያደረገ የፌዴራል ስትራክቸርስ እንዲዘረጋ ሀሳብ ሲቀርብ አብዛኛው የኢትዮጵያ ሕዝብ ብዙም የከፋ አይደለም ብሎ የተቀበለበት ሁኔታ መኖሩን መገንዘብ አለብን። ስለዚህ የፌዴራል ስርዓት አወቃቀሩ ሲዘረጋ የብሔር ብሔረሰቦችን ጥያቄ ይመልሳል። እርስ በራሳቸው ደግሞ ራሳቸውን እንዲያስተዳድሩ፣ ኢትዮጵያን ደግሞ በጋራ እንዲያስተዳድሩ የሚል መዋቅር ለመዘርጋት የታሰበ ሀሳብ ነው የአሁኑ ስትራክቸር። አፈጻጸሙ ግን ችግር እየፈጠረብን ነው። አንዱ ተጠቃሚ ሌላው ተጎጂ እየሆነ ያለበት አሁን የኦሮሞ ልዩ ጥቅም ሲባል ለሌላው ህዝብ እየታየ ያለው ኦሮሞን በተለየ ሊጠቅሙ ነው ብሎ ነው እያሰበ ያለው። የኦሮሞ ህዝብ ከኢትዮጵያውያን ነጥላችሁ እኔን ልዩ ተጠቃሚ አድርጉኝ ብሎ ጠይቆ አያውቅም። ለመጠየቅም ፍላጎቱ የለም። ምን ስለሆነ ነው የኦሮሞ ህዝብ ከሌላው አንሶ ልዩ ተጠቃሚ አድርጉኝ ወይም አብልጡኝ ብሎ የሚጠይቀው? እንደዛ አይነት ጥያቄ አይደለም ያለው። የነገሩ የሸብጥ ስለሆነ ኦሮሞን በልዩ ሁኔታ ሲጎዱ ስለነበረ የኦሮሞ ህዝብ የኢትዮጵያ የከተሞቹ ኦሮሚያ ውስጥ ያሉ ከተሞች ከእኔ ተነጥለው የትግራይ ከተሞች ከትግራይ ህዝብ ሳይለዩ፣ የአማራ ከተሞች ከአማራ ሳይለዩ፣ የደቡብ ከተሞች ከደቡብ ሳይለዩ፣ የሶማሌ ከተሞች ከሶማሌ ሳይለዩ የኦሮሚያ ከተሞችን በተለየ ሁኔታ ከኦሮሞ ህዝብ ነጥሎ ለብቻ የሚያወጣ አስተዳደር ኦሮሞ ህዝብ በግዛቱ በአገሩ ልክ እንደ አማራው ልክ እንደ ትግሬው ራሱን ማስተዳደር እንዲችል በኦሮሚያ ከተሞቹን ጨምሮ፣ በኢትዮጵያ ውስጥ ደግሞ በቁመቱና በልኩ መጠን ኢትዮጵያን በጋራ የማስተዳደር ኃላፊነት ኃላፊነት ብቻ ሳይሆን ግንባር ቀደም ኃላፊነት አለብኝ።
ዶክተር ብርሃን
አንሱራ ሀብቶች ናቸው።
ዶክተር ብርሃነ መስቀል ያጠቃለሉት ሐሳቦትን ሰዓት
አጠቃልላለሁ። ስለዚህ አንዱ ይሄ የአስተዳደር ነገሩ ነው። ሁለተኛ ዶክተር ዮሐንስ ያለሳው የኦሮሞ ህዝብ ዋና ከተማ አዲስ አበባ የኢትዮጵያ ዋና ከተማ አትሆንም ከዚህ ትውጣ የሚልበትም ምክንያት የለውም አይልም። ምክንያቱም አዲስ አበባ በታሪክም የኢትዮጵያ ዋና ከተማ ነች። እንደዛ ሆና እንድትቀጥል የአፍሪካ አንድነት ድርጅት የተለያዩ ዓለም አቀፍ ድርጅቶች ዋና ከተማ እንድትሆና እንድትቀጥል እንድታድግ እንድታብብ ነው የሚፈልገው እንድትወድም አይፈልግም።
ዶክተር ዮሐንስ እንግዲህ ዶክተር ብርሃነ መስቀል እንዳነሱት በፌደራል ስርዓቱ አወቃቀር ላይ የኦሮሞ ማህበረሰብ መብት ተሟጋቾች ችግር የለባቸውም፣ የፌደራል ስርዓት አወቃቀሩን ይቀበሉታል፣ ምክንያቱም ያንዳንዱን ብሔር ማንነቱን ይቀበላልና። ኢትዮጵያን ደግሞ በጋራ ለማስተዳደር የሚያስችል አፈጻጸም ላይ ነው ችግሩ፣ አዲስ አበባም የኢትዮጵያ ዋና ከተማ በመሆኗ ላይ ችግር የለበትም ብለዋል። እርሶ የፌደራል ስርዓት አወቃቀሩን ይቀበሉታል አፈጻጸሙ ላይ ነው ችግሩ ወይስ በአጠቃላይ የፌደራል ስርዓት አወቃቀሩ ላይ ጥያቄ አሉት?
የብሔረሰቦች ኢንስቲትዩት ብለን አቋቁመን የኢትዮጵያን የብሔረሰብ ችግር ይፈታል ተብሎ ብዙ ጥናት ተጠንቷል በደርግ ጊዜ። ለዚያ መፍትሄ ነው ተብሎ የመጣው ራስ ገዝ የሚል የትግራይ ራስ ገዝ፣ የኤርትራ ራስ ገዝ፣ የኦጋዴን ራስ ገዝ፣ የአሰብ ራስ ገዝ ተብሎ ችግር ባለባቸው አካባቢዎች የተፈጠሩ ነገሮች ነበሩ። አሁን የኢህአዴግ መንግስት ስልጣን ሲይዝ እነዚህ አራስ ገዞችን እናስተካክላለን ብሎ ሞር የኢትኒክ ባውንደሪ ያለው የፌደራል ስትራክቸር ተፈጠረ ማለት ነው። ስለዚህ ይሄ የተጀመረው በኢህአዴግ ሳይሆን በደርግ ጊዜም ለመፍትሄው ይሆናል ነው። ፌደራል ስርዓት አወቃቀሩ የመጣው ከዚያኛው ባክግራውንድ ነው፣ አዲስ አይደለም። ከዚያኛው ባክግራውንድ በደርግ ጊዜ ከተጠናው ባክግራውንድ ጋር ተያይዞ ይመጣል። ግን አሁን ሲመጣ ግን በታሪኩ ያልነበረ ሶስት አዲስ ኢንቲቲዎች ተፈጠሩ፣ የደቡብ፣ የኦሮሚያና የአማራ የሚባሉ። እነዚህ የተፈጠሩት የኦሮሞ ነጻ አውጪ ድርጅት እየተባለ የነበረው ለረጅም ጊዜ ተሳክቶለት የኦሮሞን ህዝብ አንድ አላደረገም ነበር። ሌላ አማራ አካባቢ እንደዚህ አይነት ንቅናቄዎች አልነበሩም፣ የአማራ ተጠሪ የሚባል አልነበር። ግን አዲስ የመጣው መንግስት ይህ ነገር መፍትሄ ነው ብሎ አምጥቶታል። መፍትሄዎች ሊሰነዘሩ ይችላሉ። መንግስት የሚሰራው መፍትሄ ነው። ያ መፍትሄ ግን በትክክል ለወደፊት የሚያስከትለውን ችግር በደንብ ሳይጠና ሲቀር ችግሮቹ ይመጣሉ ማለት ነው። አሁን የፈጠርናቸው የፌዴራል አደረጃጀቶች የዛሬ 10 ዓመት፣ የዛሬ 20 ዓመት፣ የዛሬ 30 ዓመት ልክ የሶቪየት ዩኒየን እንደደረሰበት ሊያደርስ ይችላል በጥንቃቄ እየታረመ ካልሄደ። አሁን ሰሞኑን በአዲስ አበባ ላይም የተወሰነው ሁኔታ ያንን ለመፈራረስ መንገድ የሚከፍተውን መንገድ የከፈተ ነው። ይህ ለኦሮሞ አክቲቪስቶችም ሆነ ለኦሮሞ ተወካዮች በስልጣን ላይ ላሉት ለኢትዮጵያም ቢሆን እና ለኢትዮጵያ የሚጠቅም አይደለም።
እስቲ ዶክተር ዮሐንስ እንደው የሚጠቅመው ምንድን ነው ይላሉ? ምንድን ነው አሁን ላለበት ችግር፣ አሁን ሁለታችሁን እንኳን ላላግባባው ችግር ምንድን ነው መፍትሄው ይላሉ?
አንድ ኢትዮጵያዊ ነው። በኢትዮጵያዊነቱ የራሱ ጎሳ ሊኖረው ይችላል፣ የራሱ ብሔረሰብ ሊኖረው ይችላል፣ የመረጣበት አካባቢ ሊኖር ይችላል። በኢትዮጵያዊነቱ ግን በኢትዮጵያ ክልል ውስጥ የመኖር የመደራጀት የመምረጥ የመመረጥ መብቱ እስከሌለ ድረስ ለኦሮሚያ ኦሮሚያ ብቻ ነው የሚመረጠው፣ ለትግሬ ትግሬ ብቻ ነው የሚመረጠው፣ ለአማራ የሚለው ይህ መፍትሄ አይደለም። ስለዚህ የኢትዮጵያዊነቱ በኢትዮጵያዊነት መብቱ የትም ኢትዮጵያ ክልል ውስጥ ሰርቶ ተወዳድሮ ተመርጦ አመራር የሚይዝበት መንገድ ኢትኖሴንትሪክ የሆነውን የውስጥ የብሔረሰብ አስተሳሰብ የሆነውን ይሄ የካልቸራል የመታወቅ ግዴታዎችን እንዲታወቁ አድርጎ ለሁሉም ኢትዮጵያውያኖች ኢትዮጵያ በየትኛውም ቦታ ኢትዮጵያዊ የሆነ ሊመረጥ ሊያስተዳድር የሚችልበት ሁኔታ መፈጠር አለበት። ያ ካልሆነ መንገዱ እየጠበበ መነጋገሪያው ቋንቋው እየጠፋ ይሄዳል።
እሺ ዶክተር ብርሃነ መስቀል እርሶስ በዚህ ላይ እንዴት ይሁን የሚለውን ዶክተር ዮሐንስ ካነሱት ሀሳብ ጋር አያይዘው ለሳቸው የሚሰጡት ምላሽ ካለም የእርሶም ሀሳብ ካለ እንዴት የሚለው ላይ ሀሳብ ይስጡበት።
የኦሮሞ ሕዝብ ራሱን እንደ ፖለቲካ ኮሚኒቲ አውጥቶ ማለትም ቋንቋውን፣ መሬቱ ላይ ያለው ሀብት ባለቤት ሆኖ እንደገና ደግሞ ከሌሎች ኢትዮጵያውያን ጋር ሀብቱንና ጉልበቱን እውቀቱን አዋጦ በጋራ የሚያስተዳድርበትና ያንን አገር ወደ ተሻለ የሚያሸጋግርበት ማህበረሰብን አንድ የፖለቲካ ማህበረሰብ በቋንቋ በፖለቲካ አስተሳሰብ በሃይማኖት በክልል ወይም በመልካ ምድራዊ አቀማመጥ ሳይለያይ ያንን ማድረግ አስፈላጊና ተገቢ ነው። ኢትዮጵያ ውስጥ ችግር የሆነውም የኦሮሞ ህዝብ ጠንክሮ ያለመውጣቱ ነው። የአገሩ ባለቤት ያለመሆኑ ነው። አንደኛው ነጥብ ለኢትዮጵያ መድኃኒት ኢትዮጵያ የኦሮሞ ችግር ነው ያለባት። ስለዚህ ያንን ችግር ኦሮሞ ህዝብ ላይ የሚደርሰውን በደል ማስቆም ኢትዮጵያ ውስጥ ዲቨሎፕመንት ይመጣል። ሁለተኛው ነጥብ በህዝቦች መካከል ድልድይ መስራት አለበት። እርስ በርስ ማስተዳደሩ እንደተጠበቀ ሆኖ እያንዳንዱ ኢትዮጵያዊ የአማራ ክልል፣ የትግራይ ክልል፣ የኦሮሞ ክልል ወዘተ ብለን የከፋፈል ነው ራስን በራስ ማስተዳደሩ እንደተጠበቀ ሆኖ በህዝቦች መካከል ደግሞ የቋንቋ ድልድይ መሰራት አለበት። አማርኛና ኦሮምኛ ሳይውል ሳያድር የኢትዮጵያ የፌደራል መንግስቱና የአዲስ አበባ የስራ ቋንቋዎች መሆን አለባቸው። ያ ማለት እስከዛሬ ከፖለቲካው፣ ከኢኮኖሚው፣ ከማህበራዊው፣ ከሃይማኖት መዋቅሩ ተለይቶና ተገሎ እየተገፋ ከተማ ውስጥ እንኳን መግባት በቋንቋ ምክንያት፣ በባህል ምክንያት፣ በእነኚህ ስትራክቸራል ዲስክሪሚኔሽንስ ምክንያት መግባት ያልቻለው የኦሮሞ ህዝብ ወደ ከተማ እንዲገባ፣ ወደ እነኚህ መዋቅሮች እንዲገባ በር የሚከፍተው እስከዛሬ በሩ የተዘጋበት በቋንቋ ነው። ያ ቋንቋ በር ፈርሶ የኢያሪኮ ግንብ የሆነበት ያ ግንብ ፈርሶ አማርኛና ኦሮምኛ የኢትዮጵያ የስራ የፌደራል መንግስቱ የስራ ቋንቋ ሆነው በእኩል ደረጃ በኢትዮጵያ ውስጥ ትስስርና ድልድይን መፍጠርና ሰላምን የሚፈጥሩ እንዲሆኑ ማድረግ ያስፈልጋል ማለት ነው።
ውይይታችንን እዚህ ላይ እንቋጨውና እንግዶችን ላመስግን። ዶክተር ዮሐንስ ዘለቀ በአሁኑ ሰዓት ዋሽንግተን ዲሲ ውስጥ የሚገኘው የአሜሪካን የተፈጥሮ ሙዚየም የጥናት ቡድን አባል ናቸው። በሙያቸው ደግሞ የጥንታዊ ቅርስ ተመራማሪ ናቸው። ቀደም ባለው የኢትዮጵያ ቆይታቸው በኢትዮጵያ የባህል ሚኒስቴር ውስጥ ተመራማሪ ነበሩ። ዶክተር ብርሃነ መስቀል አበበ ሰኝ ደግሞ በዋሽንግተን ዲሲ የህግ የፖሊሲና የቢዝነስ አማካሪ ናቸው። በኢትዮጵያ ከፍተኛ ፍርድ ቤት ዳኛ ነበሩ። በውጭ ጉዳይ ሚኒስቴር የህግ አማካሪ ነበሩ። በኒውዮርክም የተባበሩት መንግስታት ዲፕሎማት ሆነው ሰርተዋል። ሁለታችሁንም አመሰግናለሁ። ከውይይቶቹ የተረዳሁት አሁንም ሁለታችሁ ተጨማሪ ውይይት እንደሚያስፈልግ ነውና አሁን ለዛሬ ሰዓታችን ስላለቀ ላስቀን ቀጠሮ ይዘን በዚህ ላይ ተሰናብተን፣ አድማጮች ደግሞ ያነሷቸው ጥያቄዎች አሉ ተመልሰዋል ወይ? ይህን ደግሞ ውይይት ያዳመጣችሁ አድማጮች ሁለቱ ተወያዮች ካነሷቸው ሀሳቦች ውስጥ ተጨማሪ ጥያቄ ካላችሁ ጥያቄዎቻችሁን ላኩልንና ይዘናቸው ተመልሰን መጥተን ሌሎች ተወያዮችም ጨምረን ይህንን ጉዳይ ቀጥለን ምናልባት ውይይታቸውን ወደ መቋጫ ጫፍ እናመጣው ይሆናል። ምክንያቱም ሰፋ ያለ ጊዜና ሰፋ ያለ ውይይት የሚጠይቅ ጉዳይ ስለሆነ። እንግዶቼ በዚህ ተስማማላችሁ?
አዎ እንስማማለን። አመሰግናለሁ። እናመሰግናለን ስለተነሱ ጥያቄዎችም ወደፊትም የሚነሱትን በዚሁ መልኩ ማብራሪያዎችን መስጠት እንችላለን።
እሺ፣ ለዛሬው በጣም አመሰግናለሁ።
በጣም አመሰግናለሁ።
እናመሰግናለን። ታንክ ዩ።
አድማጮች የዚህን ውይይት ሙሉ ክፍል በድረ ገጻችንና በፌስቡክ ገጻችን ላይ ማግኘት ትችላላችሁ። ጽዮን ግርማንና እንግዶቿን እናመሰግናለን። የቅዳሜ ምሽት ፕሮግራማችን ተጋምሷል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ አብረናችሁ እናመሻለን። አሁን የሙዚቃ ቃና ይሆናል የሚቀጥለው። አዘጋጅና አቅራቢ ደሳለኝ መኮንን።
ቆንጂት አመሰግናለሁ የአየር መስመሩን ስለለቀቅሽልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች እንደምን ሰነበታችሁ? ሰሞኑን በኃይለኛ ሙቀት ስትጋይ ከሰነበተችው የዋሽንግተን ዲሲ ከተማ የክብር ሰላምታ ይድረሳችሁ። በዛሬው ፕሮግራም የተመረጡ ዜማዎችን ይዤላችሁ ቀርቤያለሁ። ታዲያ የዛሬ ፕሮግራማችንን የምንጀምረው ቆንጂት ታዬ አንዳንድ ጊዜ ደስኳ ላይ ቁጭ ብላ የምታንጎራጉራት ዜማ አለች። የዜማውን ርዕስና ዜማውን ለምን ራሷ እንድትነግራችሁ አላደርግም።
መጀመሪያ እንኳን ወደ ሙዚቃ ቃና ተመልሰ መጣህ። እንግዲህ አልፎ አልፎም ቢሆን ወደ አድማጮች ብቅ ብቅ ማለት ጀምረሃል። ጥሩ ነው፣ እንደናፈቁ እተማመናለሁኝ። እሺ እንግዲህ ደሱ፣ ስታልፍ ስታገድም ሰምተኛል ማለት ነው። ሰሞኑን ደግሞ የያዝኩት የቢያንሴ ታናሽ እህት የሆነችው ሶላንጅ ቀስ ብላ የምታንጎራጉራት ዜማ አለቻት። ክሬንስ ኢን ደ ስካይ የተባለውን እኔ ስለምወደው
አድማጮች የሚወዱልሃል ብዬ በመተማመን እሱን ነው የመረጥኩላቸው። ጋብዝልኝ።
ቆንጅት ለምርጣሽ በጣም አመሰግናለሁ። ስታንጎሪያ ጉሪያት ሰማለሁኝና እንደውም እስቲ ቆይ አንድ ቀን ትመርጥልን ይሆናል ብዬ እጃት ነበረ ዜማዋን። ያጋጣሚ ነገር ሆኖ ዛሬ የፕሮግራም አዘጋጅ ሆነሽ እዚህ ስቱዲዮ ተገናኝተናል። ለምርጫሽ በጣም አመሰግናለሁ። አሁን በቀጥታ ወደ መረሽላቸው ዜማ ሄዳለሁኝ። ክሬንስ ኢን ዘ ስካይ ነው። ቆንጅት የመረጠችልንን የሶላንጅን ክሬን ኢን ዘ ስካይ የተሰኘውን ዜማ ነበር። ቆንጅት ለምርጫሽ በጣም እናመሰግናለን። እንግዲህ ለወደፊት እንደዚሁ ስቱዲዮ ስንገኝ ዜማ እንደምትመርጭልን ተማመናለሁኝ። የተከበራቸው የሙዚቃ ቀን አድማጮች፣ በመቀጠል የማሰማቸው ዜማ የጃን ሜየርን ላብ ኦን ዘ ዊኬንድ የተሰኘውን ምርጥ ዜማውን ይሆናል። I hate ዊኬንድ የተሰኘውን የጃን ሜርን ዜማ ነበር ያደመጥነው። ቀጥለን የምናደምጠው ዜማ ትዝ ይላችሁ ከሆነ የዛሬ 5 ዓመት በ2012 በዛሬቷ ቀን አንድ ዜማ ተለቆ ነበር። ዜማው እንደተለቀቀ ወዲያውኑ ነው የዓለምን የሬዲዮ ጣቢያዎች ተቆጣጣረው። እስካሁን ድረስ በዩቲዩብ ድረ ገጽ ላይ በብዙ ህዝብ በመታየት የበላይነትን ይዞ ነበር። በዚህ ሳምንት ግን የበላይነቱን ተነጥቋል። የማን ዜማ ነው ካላችሁ ዜማውን ይኸው እያደመጣችሁት ነው። እሱን አድምጠን ከጨረስን በኋላ የበላይነቱን የነጠቀውን ዜማ ደግሞ አሰማችኋለሁ።
ኦፓን ካንግደም ስታይል ካንግደም ስታይል ናጀን ዳሳሮ ኡንኢንጋጆጊን ዮጃ ኮፒ ሃንጃኔ ዮዩል አነ ፑም꼿 있는 여자 밤이 오면 심장이 뜨거워지는 여자 그런 반전 있는 여자 너는 선어해 낮에는 너만큼 따사로운 그런 선어해 커피 식기도 전에 원샷 때리는 선어해 밤이 오면 심장이 터져버리는 선어해 그런 선어해 아름다워 사랑스러워 그래 너 hey. 그래 바로 너 오빤 강남 스타일 강남 스타일 오빤 강남 스타일 강남 스타일 오빤 강남 스타일 에이 섹시 레이디 오빤 강남 스타일 에이 섹시 레이디 보이지만 볼 땐 노는 여자 이때다 싶으면 묶었던 머리 푸는 여자 가렸지만 웬만한 노출보다 야한 여자 그런 감각적인 여자 나는 선어해 점잖아 보이지만 놀 땐 노는 선어해 내가 되면 완전 미쳐버리는 선어해 근육보다 사상이 울퉁불퉁한 선어해 오빤 강남 스타일 강남 스타일 오빤 강남 스타일 강남 스타일 오빤 강남 스타일 에이 섹시 레이디 오빤 강남 스타일 에이 섹시 레이디 baby 나는 뭘 좀 아는 놈 비는 놈 그 위에 나는 놈 baby 나는 뭘 좀 아는 놈 You know what I'm saying 오빤 강남 스타일 hey, sexy lady 오빤 강남 스타일 hey, sexy lady
Oppan Gangnam Style.
ቀደም ብለን ያደመጥነው ላለፉት 5 አመታት በዩቲዩብ ድረገጽ ላይ በመታየት ብዛት የዩቲዩብ ንጉስ ተብሎ ይጠራ የነበረውን የደቡብ ኮሪያ ሙዚቀኛ Gangnam Style የተሰኘውን የሳይን ዜማ ነበር ያደመጥነው። Gangnam Style ከ2.8 ቢሊዮን ጊዜ በላይ በመታየት በዩቲዩብ ድረገጽ ላይ የበላይነቱን ይዞ ሲመራ ከቆየ በኋላ በዚህ ባሳለፍነው ሳምንት Wiz Khalifa እና Charlie Puth በጋራ የሚጫወቱት See You Again በተሰኘው ዜማ ተበልጧል። በዩቲዩብ ድረገጽ ላይ ባሁኑ ሰዓት በብዙ ህዝብ በመታየት የበላይነቱን ያዘውን ይህንኑ See You Again የተሰኘውን ዜማ እናድምጥ።
It's been a long day without you my friend, and I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it when I see you again, when I see you again.
Damn, who knew all the planes we flew, good things we've been through, that I'll be standing right here talking to you about another path. I know we love to hit the road and laugh, but something told me that it wouldn't last. Had to switch up, look at things different, see the bigger picture. Those were the days, hard work forever pays. Now I see you in a better place. See you in a better place. How can we not talk about family when family's all that we got? Everything I would do, you were standing there by my side. And now you gon' be with me for the last ride.
It's been a long day without you, my friend, and I'll tell you all about it when I see you again.
I see you again.
We've come a long way,
yeah, we came a long way
from where we began.
You know, we started.
Oh, I'll tell you all about it when I see you again.
I tell you.
When I see you again.
You both go out your way and the vibe is feeling strong and what's small turn to a friendship, a friendship turn to a bond, and that bond will never be broken, the love will never get lost. And when brotherhood come first, then the line will never be crossed. Established it on our own when that line had to be drawn, and that line is what we reach. So remember me when I'm gone. How can we not talk about family when family's all that we got? Everything I went through, you were standing there by my side. And now you're gonna be with me for the last ride.
Don't let the light guide your way. Yeah. Hold every memory as you go. And every road you take will always lead you. It's been a long day without you, my friend, and I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it when I see you again, when I see you again.
ላለፉት 5 አመታት በዩቲዩብ ድረገጽ ላይ በብዛት በመታየት የበላይነቱን ይዞ የነበረውን Gangnam Style የተሰኘውን የሳይን ዜማ በመገልበጥ በአሁኑ ሰዓት የበላይነቱን ያዘውን See You Again የተሰኘውን Wiz Khalifa እና Charlie Puth በጋራ የተጫወቱትን ዜማ ነበር ያደመጥነው። Wiz Khalifa እና Charlie Puth ይህንን እንባ የሚያስቀርር ዜማ የተጫወቱት ታዋቂ የፊልም ተዋይ ለነበረው Paul Walker ማስታወሻ ነው። በተለያዩ ፊልሞችና በቴሌቪዥን ፕሮግራሞች በዋና ተዋይ በአዘጋጅነት ይሰራ የነበረው ፖል ዋከር እንደ አውሮፓውያን አቆጣጠር በ2013 በፊልም ትወና ላይ እያለ በደረሰበት የመኪና ግጭት አደጋ ሕይወቱ አልፋለች። ፖል ዋከር የ40 ዓመት ወጣት ነበር። በነገራችን ላይ ይህ ዜማ በዩቲዩብ ድረ ገጽ ላይ ወደ 3 ቢሊዮን ተመልካች ለማግኘት እየተቃረበ ነው። ራፐር ጄዚ አዲስ አልበም አውጥቷል። የአልበሙንም ስም 444 ብሎ ሰይሞታል። 444 ለጄዚ 15ኛው የስቱዲዮ አልበሙ ሲሆን በዚህ አልበም ውስጥ 10 ዜማዎች ተካተውበታል። ጄዚ በዚህ አዲስ አልበሙ ውስጥ በህይወቱ እስካሁን ድረስ ያሳለፋቸውን መጥፎም ይሁኑ ጥሩ ድርጊቶችን አካቷል። በሚስቱ በቢያንሴ ላይ ከሌላ ሴት ጋር ይባልግ እንደነበር፣ በቅርቡ ስለወለዳቸው መንታ ልጆቹና ሌሎችን በርካታ ነገሮችን በራፕ ዜማዎቹ አካቷል። በጄዚ አዲስ አልበም ውስጥ በርካታ ድምጻውያን ተሳትፈዋል። ከነዚህም መካከል ፍራንክ ኦሽን፣ ደሜን ማርሊን፣ ባለቤቱ ቢያንሴ እና ወላጅናቱ ግሎሪያ ካርተር ይገኙበታል። የ47 ዓመቱ ጄዚ ከሙዚቃ በተጨማሪ በተለያዩ ንግዶች ላይ ተሰማርቷል። ኒውዮርክ ከተማ የሚገኙ የስፖርት ቡና ቤትና የልብስ ፋሽን ንግድ ከሚጠቀሱት ጥቂቶቹ ናቸው። የፎርብስ መጽሔት በ2017 ከበርት ያላቸውን 5 የሂፕሆፕ አርቲስቶችን ስም ዝርዝር ሲያወጣ ጄዚን በሁለተኝነት ደረጃ አስቀምጦታል። የአንደኝነትን ደረጃ የያዘው ከበርቲ ዲዲ ነው። ገቢያቸው ብዙም አይራራቅም። በቀድሞ ስሙ ፓፍ ዳዲ፣ በአሁኑ ስሙ ደግሞ ዲዲ በመባል የሚጠራው የራፕ አርቲስት በ2017 820 ሚሊዮን በማስገባት የአንደኝነትን ደረጃ የያዘ ከበርቴ ሲሆን፣ ጄዚ ደግሞ 810 ሚሊዮን በማስገባት ተከትሎታል። የሶስተኝነት የአራተኝነትና የአምስተኝነትን ደረጃ የያዙት ንገረንም ካላችሁ ዶክተር ድሪ 740 ሚሊዮን በማስገባት ሶስተኛው የሂፕሆፕ ከበርቴ ሲሆን፣ ብሪድማን 110 ሚሊዮን ዶላር በማስገባት አራተኝነትን ደረጃ ሲይዝ፣ ድሬክ የ90 ሚሊዮን ከበርቴ በመሆን የአምስተኝነትን ደረጃ ይዟል። የተከበራቸው የሙዚቃ ቃና አድማጮች፣ የደረጃን ነገር ካነሳው ዘንድ በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ አዳዲስ ከወጡ አልበሞች መካከል በገበያ ላይ ጥሩ ገቢ ያስገቡትን 3 አልበሞች ስንመለከት ግሬትፉል የተሰኘው የዲጄ ካሊድ አልበም 70,000 ቅጅን በመሸጥ የአንደኝነትን ደረጃ ሲይዝ፣ ፈንክ ዌቭ ባውንስ ቮሊዩም 1 የተሰኘው የካልቪን ሃሪስ አልበም 68,000 ቅጅን በመሸጥ የሁለተኝነትን ደረጃ ሲይዝ፣ ዳም የተሰኘው የኬንድሪክ ላማር አልበም ደግሞ 56,000 ቅጅን በመሸጥ የሶስተኝነትን ደረጃ ይዞለታል። ከመቶዎቹ ነጠላ ዜማዎች መካከል ደግሞ ከአንደኛ እስከ ሶስተኛ ያሉት አልተቀየሩም። ላለፉት ሳምንታት በተከታታይ የነገርናችሁ ዜማዎች አሁንም ከአንደኝነት እስከ ሶስተኝነት ያለውን ደረጃ እንደተቆጣጠሩት ነው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። እስካሁን ድረስ አብራችሁ ስለቆያችሁ አመሰግናለሁ። ሄሎ እያለች አደል በምትጫወተው ዜማ ነው የምሰናበታችሁ። በሚቀጥለው እስከምንገናኝ ድረስ በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ። በእኔ በኩል ቻው።
Hello, it's me. I was wondering if after all these years you'd like to meet, to go over everything. They say the time's supposed to heal ya, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles.
የማጠቃለያ ዜና ላሰማችሁ። ዩናይትድ ስቴትስ ውስጥ የሚኖሩ ሰዎች አያቶች ከፕሬዚደንት ዶናልድ ትራምፕ የጉዞ እገዳ ውጭ እንዲሆኑ ሐዋይ የሚገኙ አንድ ፌዴራል ዳኛ ያሳለፉትን ውሳኔ እንዲያግድለት የፍትህ ሚኒስቴሩ ለጠቅላይ ፍርድ ቤቱ አቤቱታ አስገብቷል። ከኢራን፣ ከሊቢያ፣ ከሶማሊያ፣ ከሱዳን፣ ከሶሪያና ከየመን ወደ ዩናይትድ ስቴትስ የሚገቡ ሰዎችን ለተወሰኑ ቀናት ያገደው የሚስተር ትራምፕ ትዕዛዝ ከቤተሰቦቻቸው ጋር እንዳይገናኙ የሚያደርግ ያለ አግባብ የተስፋፋ የቤተሰብ የግንኙነት ገደብ ጥሏል ያሉት ሆኖሉሉ የሚገኘው ፌዴራል የወረዳ ችሎት ዳኛ ዳኛ ዴሪክ ዋትሰን ለውሳኔ መሰረታዊ ማስተዋልን መከተል እንደሚገባ ተናግረዋል። በመሆኑም ገደቡ አያቶችን የልጅ ልጆችን አማችነትና በምራትነት በአይትነት በአማትነት የተያያዙ ቤተሰቦችን አክስቶችን አጎቶችን የአክስትና አጎት ልጆችን እንዳይመለከት ዳኛው ወስነዋል። ባለፈው የዩናይትድ ስቴትስ ምርጫ ዘመቻ ወቅት የትራምፕ ዘመቻ ቡድን ከአንዲት ሩሲያዊ የሕግ ጠበቃ ጋር በምርጫው ሂደት ላይ ተጽዕኖ ማሳደር በሚችል ሁኔታ ተመሳጥሯል መባሉን ፕሬዚደንት ዶናልድ ትራምፕ ዛሬ በትዊተር ባስተላለፉት መልእክት አስተባበሉ። የዜናው ሰዓት አበቃ። ጤና ይስጥልኝ።
የተከበራችሁ አድማጮች፣ የዛሬ ቅዳሜ ምሽት ፕሮግራማችን በዚሁ ይጠናቀቃል። ዝግጅታችንን ያቀናበረልን ንጉሱ ታምሬ ነው። ያስተናገድኳችሁ ቆንጂት ታዬ። ነገ እሁድ በተለመደው በሶስት ሰዓት እንገናኛለን። በሰላም ደሩ። This program has come to you from the Voice of America, Washington.